ሰላም ጤና ስጥልኝ እንደምናችሁ አምሽታችኋል የተከበራችሁ አድማጭ ተመልካቾቻችን የጋቢና ቪ የጥር 25 2014 ዓ.ም ተምረት የሮብ ምሽት መሰናዶ ከአሜሪካ ድምጽ ዋሽንግተን ዲሲ ጀመረ። ከሁሉ አስቀድመን አብራችሁ ስለምታመሹ እያመሰገንን ለዕለቱ ያዝናቸውን ርዕሶች እናስተዋውቃችሁ።
ወደ 20 ሚሊዮን የሚሆን የሚጠጋ የማህበረሰብ ክፍል አሁን ሜዳ ላይ ነው የሚጠጋው።
የተባበሩት መንግስታት ድርጅት የህፃናት ፈንድ ዩኒሴፍ በቅርቡ መጸዳጃ ቤትን በአግባቡ መጠቀምና ንጽህና መጠበቅን ለማበረታታት መጸዳዳት በመጸዳጃ ቤት የሚል ዘመቻ ጀምሯል። በዚህ ዙሪያ ዘገባ ይኖረናል። በሌላ ርዕስ ደግሞ
ኤክስቼንጅ ፕሮግራሙ ህፃና አይደለም ስራ ነው። ሴቶችን በተመለከተ ህፃናትን በተመለከተ ሴቶችን በተመለከተ ሰዎችን በመጠየቅ ብቻ ሳይሆን ሪሰርች በመስራት አሃ የሚል ግንዛቤ ነው ያለው።
የሰማችሁት የቀድሞ ጋዜጠኛና የስርዓተ ጾታ ባለሙያ የሆነችውን ህብተ ተስፋዬን ነው። አንጋፋው የኢትዮጵያ የሴት ጋዜጠኞች ማህበርን በአባልነት ይዞ የቆየውና ለብዙ ሴት ጋዜጠኞች የስልጠና እድልን የከፈተው የኢትዮጵያ መገናኛ ብዙሀን ባለሙያ ሴቶች ማህበር ወይም ብዙዎች በሚጠሩት ኤማዋ የተሰኘው ስሙ በአዲስ መልኩ እየተቋቋመ ነው። ይህንን በተመለከተ ዘገባ አለን። ሌሎች ጥንቅሮችንም ይዘናል። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ እንዲሁም ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር በመሆን አብሬያችሁ የምዘልቅ ይሆናል። አሁን ሀብታሙ ስዩም ከዓለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያስደምጣችኋል።
አመሰግናለሁ ኤደን። የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉቴሬዥ የኢትዮጵያ ህዝብ እየተካሄደ ባለው ግጭት ከፍተኛ የደም መፋሰስ ውስጥ ይገኛል በማለት ሊያበቃ እንደሚገባ መጪውን የክረምት ኦሎምፒክ ምክንያት በማድረግ ትናንት ባስተላለፉት መልእክት አስገንዝበዋል። ዋና ጸሐፊው ወደ ኦሎምፒኩ ስፍራ ከማምራታቸው በፊት ባስተላለፉት መልእክታቸው ለብዙ ሺህ ዓመታት በኦሎምፒክ ጨዋታዎች በሚደረጉበት ቦታ ሁሉ በየትም ቦታ ያሉ ሁሉም ወገኖች ግጭቶችንና ጥላቻን እንዲያቆሙ መጠየቅ የኖረ ልማድ ነው ብለዋል። አስከትለውም እኔም ለክረምት ኦሎምፒክ ለመጓዝ በመዘጋጀ ጅበት በዚህ ጊዜ በኢትዮጵያ ላሉ ወገኖች ሁሉ ጦርነቱ በአስቸኳይ እንዲቆም ጠንከር ያለ ጥሪን አቀርባለሁ ብለዋል። ይህ ደግሞ ውጤታማ የሰብአዊ እርዳታ ተደራሽነት እንዲደርስ በማድረግ በመላ ኢትዮጵያ ለተጎዱ ህዝቦች ሁሉ እፎይታን ያስገኛል ያሉት ዋና ጸሐፊው፣ እነዚህ እርምጃዎችም ሁሉንም ኢትዮጵያውያን ያሳተፈ ሀገራዊ ውይይት እንዲደረግ መንገድ በመክፈት ይረዳሉ ሲሉ አስረድተዋል። ዋና ጸሐፊው በመጨረሻ አሁንም ለሁሉም ተሳታፊ ወገኖች መልካም በሆነው የኦሎምፒክ ወግና መንፈስ መሰረት ልዩነታቸውን አስወግደው ህይወትን ለማዳን ወደ እውነተኛ ሰላም የሚወስደውን መንገድ እንዲይዙ ጥሬን በድጋሚ አስተላልፋለሁ ብለዋል። የምዕራብ አፍሪካ የኢኮኖሚ ማህበረሰብ ኢኮዋዝ በጊኒ ቢሳው ተሞክሯል ያለውን መፈንቅለ መንግስት አወገዘ። በትናንትናው ዕለት በመንግስቱ መቀመጫ አቅራቢያ የተኩስ ልውውጥ ተሰምተዋል። የቀድሞው የጦር ጀኔራል ፕሬዚደንት ኡማሮ ሴሴኮ ኢባሎ ተኩሱ በተከፈተበት ወቅት በቤተ መንግስታቸው ውስጥ በካቢኔ ስብሰባ ላይ እንደነበሩ ተሰምተዋል። በዋና ከተማዋ ቢሳው የነበሩ እማኞች እስከ አፍንጫቸው የታጠቁ ሰዎች ህንፃውን ከበው እንደነበር አስታውቀዋል። ሮይተርስ ቁጥራቸው ያልታወቁ ሰዎች ጉዳት ደርሶባቸዋል፣ ሁለት ሰዎች ደግሞ ሞተዋል ብለዋል። እርግጥ ከሆነ በምዕራብ አፍሪካ ውስጥ በአንድ ሳምንት የተደረገ ሁለተኛው መፈንቅለ መንግስት መሆኑ ነው። ከሰሞኑ የቡርኪና ፋሶ ፕሬዚደንት ሮች ካቦሬ መፈንቅለ መንግስት እንደተደረገባቸው ይታወሳል። ከዚህ በተጨማሪ በጊኒና ማሊ የጦር ሰራዊቱ አባላት በጉልበት ስልጣን ይዘዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ ዓለም አቀፉ ተቋም ስለ ጊኒ ቢሳው ሁነቶች የተብራራ መረጃ እንደሌለው አስታውቀው መፈንቅለ መንግስታት ግን ሙሉ በሙሉ ተቀባይነት እንደሌላቸው ተናግረዋል። ዩናይትድ ስቴትስ ውስጥ ዋሽንግተን ዲሲን ጨምሮ በአምስት ክፍለ ግዛት የሚገኙ ስድስት ታሪካዊ የጥቁር ዩኒቨርሲቲዎች ከትናንት በስቲያ ሰኞ የቦምብ ፍንዳታ ማስፈራሪያ እንደደረሳቸው ተሰምተዋል። አብዛኞቹ ዩኒቨርሲቲዎች ማስፈራሪያውን ተከትሎ ለተወሰነ ጊዜ ተዘግተው መቆየታቸው ተነግረዋል። የአደጋዎቹ ማስጠንቀቂያዎች የተሰነዘሩት በቀጥታ በመማሪያ ህንፃዎች ላይ እንደነበረ ተመልክተዋል። በጆርጂያ የአልባኒ ዩኒቨርሲቲ በዩኒቨርሲቲ ህንፃዎች ላይ የቦምብ አደጋዎች ሊካሄዱ ይችላል የሚል ዛቻ እንደደረሰበት በማሳሰብ ተማሪዎቹን በማህበራዊ ሚዲያ ማስጠንቀቁ ተዘግቧል። ኤፍቢአይ ስለ ቦምብ ጥቃዛቸው የሚያውቅ መሆኑን ገልጾ እንዲህ ያለውን ነገር ትኩረት ሰጥቶ የሚከታተሉ መሆኑን አስታውቀዋል። ለማስፈራሪያው ድርጊት እስካሁን ተጠያቂ የሆነ ተጠርጣሪ አካል ስለመኖሩ በአሶሺየትድ ፕሬስ ዘገባ አልተገለጸም። ፋይዘር የተባለው መድኃኒት አምራች ድርጅት ከአምስት ዓመት በታች ላሉ ህጻናት የሚሰጥ ክትባት ፈቃድ ለማግኘት ጥያቄ አቅርበዋል። አሶሺየትድ ፕሬስ እንደዘገበው ፋይዘር መጠኑ በእጅጉ የሚቀንስ ክትባት ለመስጠት ፍቃድ ካገኘ በእድሜያቸው አናሳ ለሆኑ አሜሪካውያን ክትባቱን በማዳረስ ረገድ በር ከፋች ይሆናል ተብሎ ይጠበቃል። ክትባቱ ፓያኑ መጋቢት ወር ጀምሮ ሊሰጥ ይችላል ተብሏል። በሀገሪቱ ውስጥ የሚገኙ 19 ሚሊዮን እድሜያቸው ከአምስት ዓመት በታች ያሉ ህጻናት እስካሁን ድረስ ለክትባት ብቁ አይደሉም። በተለይ ኦሚክሮን የተባለው ዝርያ በርካታ ታዳጊ ህጻናትን ለሆስፒታል ከዳረገ በኋላ በርካታ ወላጆች ክትባቶቹ ለሕፃናቱም እንዲዳረሱ ግፊት ሲያደርጉ ሰንብተዋል።
ሀብታሙ ስዩምን ለዜናዎቹ አመሰግናለሁ። የጋቢና ቪኦኤ መሰናዶ ከአሜሪካ ድምፅ ዋሽንግተን ዲሲ መደመጡን ይቀጥላል። ለዕለቱ አብይ ወዳደረግነው ርዕስ እንሻገር። ኢትዮጵያ ውስጥ ከ22 ሚሊዮን በላይ ሰዎች ሜዳ ላይ እንደሚጸዳዱና ይህም ተቅማጥ፣ ውሃ ወለድ በሽታዎችና የምግብ መበከል ጋር ተያይዘው የሚመጡ የጤና ችግሮችን እንደሚያጋልጥ የተባበሩት መንግስታት ድርጅት የህጻናት መርጃ ያጠናው ጥናት ያመላክታል። በተለይ ህጻናት የዚህ ችግር ዋና ተጠቂ መሆናቸውን የሚገልጸው የተባበሩት መንግስታት ድርጅት የህጻናት ፈንድ ዩኒሴፍ መጸዳጃ ቤትን በአግባቡ መጠቀምና ንጽህና መጠበቅ ለማበረታታት መጸዳዳት በመጸዳጃ ቤት የሚል ዘመቻ ጀምሯል። ይህንን ዘመቻ አስመልክቶ ስመኝሽ የቆየ በዩኒሴፍ ኢትዮጵያ የዋሽ ኦፊሰር ከሆኑት ነጻነት ካሳ ጋር ቆይታ አድርጋለች። ቀጥሎ ይቀርባል።
በተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ ኢትዮጵያ የዋሽ ኦፊሰር የሆኑት ወይዘሮ ነጻነት ካሳ ድርጅታቸው የጀመረውን መጸዳዳት በመጸዳጃ ቤት የቅስቀሳ ዘመቻ ከኢትዮጵያ ጤና ሚኒስቴር ጋር በጋራ ሆነው ለመስራት እንቅስቃሴ ላይ መሆናቸውን ይናገራሉ። ጽዱ ኢትዮጵያ በተሰኘው የሚኒስቴር መስሪያ ቤቱ ሜዳ ላይ መጸዳዳትን የማስቀረት ዘመቻ አካል በመሆንም ሀገሪቷን ለህጻናት ንጹህ ለማድረግ አላማ ይዘው ለመስራት መነሳታቸውን ገልጸዋል። ይህን ተከትሎ ድርጅታቸው የሚሰራውን ስራም እንዲህ ያስረዳሉ።
እንግዲህ ዩኒሴፍ በትልቁ ከመንግስት ጋር በአጋርነት የሚሰራ ድርጅት ነው። መንግስትን ማገዝ ትልቁና ዋናው ስራው ነው። ስለዚህ ይህንንም ዘመቻ የኢትዮጵያን የጽዱ ካምፔንን ወይም ደግሞ የጽዱ ዘመቻን ለማገዝ አልሞ የተዘጋጀ ነው እና እንግዲህ ዩኒሴፍ በየአምስት ዓመቱ የሚዘጋጅ የካንትሪ ፕሮግራም አለ። እዛ ካንትሪ ፕሮግራም ላይ አሁን ከ2020 እስከ 2025 የሚዘልቅ ነው። በሱ ፕሮግራም ውስጥ ይህን ሜዳ ላይ መጸዳዳትን ማስቀረት ወይም ማስቆም ትልቁ የዩኒሴፍ ፍላግሺፕ ፕሮግራም ነው።
ይሄ በኢትዮጵያ በሜዳ ላይ መጸዳዳት ያለው ችግሩ ምን ያክል ሰፊ ነው?
ዩኒሴፍ እና የዓለም ጤና ድርጅት በየጊዜው የሚያወጡት የግምገማ ሪፖርት አለ። በፈረንጆቹ በ2021 የወጣው ዩኒሴፍ እና የWHO የግምገማ ሪፖርት የሚያሳየው ኢትዮጵያ የሚጸዳዳው የማህበረሰብ ክፍል ሽፋኑ ወደ 17% የሚጠጋ ነው። ከነዚህም ውስጥ ግን በብዛት ያልተሻሻለ መጸዳጃ ቤት ወይም ደግሞ የአይነ ምድርን እና የሰው ንክኪን ማስቀረት ያልቻለ የምንጠብቀውን የጤና ቤኔፊት ማስገኘት ያልቻለ ነው በብዛት ያለው ሽንት ቤት ወደ 65% ማለት ነው። 17% ግን አሁንም ሜዳ ላይ የሚጸዳዳ የማህበረሰብ ክፍል ነው። ይሄ ማለት እንግዲህ ወደ ቁጥር ስትቀይሪው ወደ 20 ሚሊዮን የሚሆን የሚጠጋ የማህበረሰብ ክፍል አሁን ሜዳ ላይ ነው የሚጸዳዳው። ከዚህ ውስጥ ደግሞ 50% እንግዲህ ህጻናትን ይሸፍናል ማለት ነው። እንግዲህ ሜዳ ላይ መጸዳዳት ምንድነው ትልቁ ችግር የሚያመጣው? በተለይ በህጻናት ላይ አካባቢውን ይበክላል፣ ውሃን ይበክላል፣ አካባቢን ይበክላል፣ አይነ ምድር ማለት ነው። እና ብዙ በካይ የሆኑ ነገሮችን የያዘ ነው አይነ ምድር።
ዩኒሴፍ ኢትዮጵያ ያወጣው መረጃ እንደሚያሳየው ኢትዮጵያ ውስጥ ከሚገኙ ትምህርት ቤቶች 23% ብቻ የሚሆኑት ለወንዶችና ለሴቶች ተነጥለው የተሰሩ መጸዳጃ ቤቶች አሏቸው። ይህም ህጻናትን ለበሽታና ለከፋ ጉዳት እንደሚዳርጋቸው ወይዘሮ ነጻነት ይናገራሉ።
ትልቁ ለሞት ለህጻናት ሞት 5 ዓመታቸው ሳይሞላ ለሞት ከሚዳርጋቸው በሽታዎች አንዱ ተቅማጥ ነው እና ለዛ ደግሞ ትልቅ አስተዋጽኦ የሚያደርገው የዚህ የአይነ ምድር በየቦታው መገኘት፣ አካባቢውን መበከል፣ ውሃን መበከል ነው። ስለዚህ ይሄ ትልቁ ችግር ነው። ይሄ ብቻ አይደለም። አንደኛው እንግዲህ እንዳልኩሽ ተቅማጥ ልጆችን በተደጋጋሚ በተቅማጥ በሚያዙበት ጊዜም ማግኘት የሚገባቸውን ከምግብ ማግኘት የሚገባቸውን አልሚ ንጥረ ነገር ማግኘት አይችሉም ማለት ነው። ስለዚህ ለምግብ እጥረትና ለመቀንጨርም የሚዳርግ ለዛም ትልቁ አስተዋጽኦ የሚያደርግ ነው ማለት ነው ሜዳ ላይ መጸዳዳት እና ኋላም አምራች የሆነ ዜጋ እንዳይኖረን ህፃናት ቀነጨሩ ማለት ህፃናት በአግባቡ የሚፈለገውን አልሚ ምግብ አላገኙም ማለት በአእምሮ እድገታቸው ላይ ተጽዕኖ ያሳድራል። ስለዚህ ኋላ ምርታማ የምንለውን ትውልድ ለማግኘት የምንቸገር ነው የሚሆነው እና ትልቅ ችግር ነው ሜዳ ላይ መጽታለን።
የህፃናትን አካባቢ ንጹህ ማድረግ ዘመቻው አተኩሮ ከሚሰራባቸው ጉዳዮች ቀዳሚው መሆኑን የሚናገሩት ወይዘሮ ነጻነት በኢትዮጵያ ውስጥ 17 በመቶ የሚሆነው ህዝብ ወይም ከ20 ሚሊዮን የሚበልጥ ነዋሪ ሜዳ ላይ የሚጸዳዳ መሆኑን ይናገራሉ። ይህም ከአምስት ሰዎች አንዱ ሜዳ ላይ ይጸዳዳል እንደማለት ነው። ከዚህ ቁጥር ውስጥ ደግሞ 50 በመቶ ህጻናት መሆናቸውን ቁጥር ጠቅሰው የሚያስረዱት ወይዘሮ ነጻነት ይህን ለመቀነስና ሙሉ ለሙሉ ለማስቀረት ድርጅታቸው እየሰራ መሆኑን ይናገራሉ።
የተለያዩ የባህሪ ለውጥ ማስገኛ ዘዴዎችን ተጠቅሞ ዩኒሴፍ የተለያዩ አካባቢዎችን በመስራት ላይ ይገኛል። የተለያዩ የባህሪ ለውጥ የሚያመጡልንን ስራዎች የተለያዩ ሚዲያዎችን በመጠቀም የተለያዩ የሚመለከታቸው አካላት በተለይ እናቶች፣ አሳዳጊዎች፣ አባቶችን ጭምር በዚህ ዙሪያ እንዲሰሩ በተለይ ደግሞ የህፃናትን አይነ ምድር ከትልቅ ሰው አይነ ምድር ጥናቶችም የሚያስረዱት ይህን ነው። እንደውም የበለጠ ተሐዋሲያን ያለው ለአደጋ ወይም ደግሞ ለተላላፊ በሽታዎች የሚያጋልጡ ተሐዋሲያን ያለው ነገር ነው እና በአግባቡ መወገድ አለበት በሚለው ዙሪያ ያለውን አጉል የሆነ ግንዛቤ ወይም የተሳሳተ ግንዛቤ እንዲጨመር የተለያዩ ስራዎችን እየሰራን ነው የምንገኘው ማለት ከጤና ጥበቃ ሚኒስቴር ጋር በመሆን።
ዋሽ ኢትዮጵያ መጸዳዳት ወደ መጸዳጃ ቤት የሚለውን ዘመቻውን ሲጀምር እንደ አውሮፓውያን አቆጣጠር በ2024 ሜዳ ላይ መጸዳዳትን ሙሉ ለሙሉ የማስቀረት አላማ ይዞ ነው። ዘመቻውን ከጀመረበት አንስቶ ባለው አንድ አመት ጊዜ ውስጥም በተለያዩ የኢትዮጵያ ክልሎች ዝግጅት የማድረግና ግንዛቤን የመፍጠር ስራዎች እየሰሩ መሆናቸውን ወይዘሮ ነጻነት ተናግረዋል።
ዲስካውንት ባለው የዝግጅት ስራዎች፣ ግንዛቤ መፍጠር ስራዎች እና የዝግጅት ስራዎች ላይ ነው የነበርነው። ወደ አክሽን ትግበራም ገብተናል። ይሄ አጭር ጊዜ ስለሆነ አሁን ኢንተርንስ ኦፍ በከቨሬጅ በኩል ይሄ ነው ያሁን አሁኑ ልነግርሽ አልችልም፣ ግን ምርታዎች ጥሩ የግንዛቤ ለውጥ አለ። ሰዎች መስራት ይፈልጋሉ። አሁን ትልቁ ችግር ትልቁ ማነቆ የሆነብን የአቅርቦቶች ማነስ፣ ዋጋዎች መጨመር፣ ሲሚንቶ ዋጋ ይጨምራል እና ሰዎች የአቅማቸው ማነስ እና የዋጋዎች መጨመር አለመመጣጠን ሰዎች እንዲገዙ እንጂ የባህሪ ለውጣቸው ትልቅ በሚባል ደረጃ የተቀየረ ነው። እንዳልኩሽ ኢትዮጵያ በሚሊኒየም ዴቨሎፕመንት ጎል በምዕተ ዓመቱ የልማት ግቦች ሜዳ ላይ መጸዳዳትን ከቀነሱ በመጀመሪያ ደረጃ መጀመሪያ ባሉት አገራቶች የምትሰለፍ ሀገር ነው የነበረችው። አሁን ትልቁ ችግራችን የተሻሻለ ሽንት ቤት መስራት ነው። ምክንያቱም ያንን የምንጠብቀውን የጤና ትርፍ ለማግኘት ወይም የጤና ጥቅም ለማግኘት ሽንት ቤቶች የተሻሻሉ መሆን አለባቸው። እነሱም ደግሞ ለማድረግ በዚህ በሳኒቴሽን ግብይት ዙሪያ ትልቁን ስራ መስራት መቻል አለብን። ስለዚህ በዛ ዙሪያ እየሰራን ነው።
ወይዘሮ ነጻነት ስራቸው ተሳክቶ ህጻናት የሚቆዩባቸውን አካባቢዎች ንጹህ እንዲሆኑ እንዲሁም መጸዳጃ ቤትን ባለመጠቀም ምክንያት የሚመጡ በሽታዎች ተወግደው ለማየት መጸዳዳት ወደ መጸዳጃ ቤት የሚለው ዘመቻ ውጤት እንደሚያመጣ ገልጸዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ ይቀጥላል። ከተመሰረተ 22 ዓመታትን ያስቆጠረውና ወጣትና አንጋፋ ሴት ጋዜጠኞችን በአባልነት ይዞ የቆየው የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ባለፉት ጥቂት የማይባሉ ዓመታት በነበረው የበጎ ማህበራት ህግ ምክንያት ተቀዛቅዞ ቆይቶ አሁን ላይ በድጋሚ እየተንቀሳቀሰ ይገኛል። በዚህ ዙሪያ ያሰናዳሁት ዘገባ ቀጥሎ ይቀርባል።
በ1989 ዓ.ም የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር ሲቋቋም በወቅቱ የነበሩ የመገናኛ ብዙሃን ተቋማት ቁጥር ትንሽ ቢሆንም ነገር ግን ከ200 ያላነሱ አባላት ነበሩት። የዚህ ማህበር መስራችና በአሁን ሰዓት ተጠባባቂ ስራ አስፈጻሚ ዳይሬክተር የሆኑት ጋዜጠኛ ተካበቻ ሰፋ ማህበሩ ሲቋቋም ሁሉንም አይነት ሴት ጋዜጠኞችን ለማብቃት ያለምና ያካተተ ነበር ይላሉ።
ሲመሰረት ጥቂት ሰዎች ናቸው። ትልቁ ልዩነቱ ከሌላው ሚዛይ እዛን ጊዜ ነጻ ጋዜጠኞች፣ የመንግስት ጋዜጠኞች የሚባል ነገር አለ። በሴቶቹ ግን ጋዜጠኛ ጋዜጠኛ ናት፣ ሴት ጋዜጠኛ እና ይህም ራሱ ትልቅ እውቅና ያሰጠው ነው እና የውጭ ድርጅቶችም የተሻለ ድጋፍ የሚያደርጉለት እንደዛ ነበረ። ምንም ቼዚ ጋዜጠኛ ናት የቼዛ ጋዜጠኛ ናት የሚል ነገር የለውም። ዋና አላማው ሴቶች ጋዜጠኞች የስልጠና እድል እንዲያገኙ። በዛን ጊዜ የማሰልጠኛ ተቋም አልነበረም። የቋንቋ ከተለያየ እንትን ነው በፈቃደኝነት ፍላጎቱ ኖሯቸው የሚገቡ ጋዜጠኝነትን እና ከዛ በኋላ ነው አጫጭር ስልጠና እየተሰጣቸው ችሎታቸውን እንዲያሻሽሉ የሚደረገው። ይህም ሲሆን ደግሞ ሴቶቹን ሳይሆን ወንዶቹን ነው በአብዛኛው ይመለከት የነበረው እና አጫጭር ኮርሶች ወደ ውጭ ሀገርም የሚሄድ እዚህ ሀገር መተን ኮርስ ሲሰጡ በአብዛኛው ለወንዶቹ ነው። ስለዚህ ሴቶቹ እድል ስለሌላቸው ሴቶችን እድል የሚያገኙበት መንገድ ለመፈለግ ስልጠና እንዲያገኙ ማህበሩ ስልጠና ሁኔታዎችን ነው ዋናው አላማው። ሴት ጋዜጠኞች ስልጠና እንዲያገኙ ማድረግ እና ችሎታቸውን በማሳደግ የተሻለ ነገር እንዲሰሩ ነው።
ማህበሩ ከተመሰረተ በኋላ የነበረውን የመጀመሪያውን 10 ዓመት ወርቃማ ዓመታት በማለት የሚጠሩት ደግሞ አንጋፋዋ ጋዜጠኛ እንዲሁም የማህበሩ የችግር ዘመን የቦርድ ሊቀመንበርና በጎ ፈቃደኛ ሆነው የዘለቁት ጋዜጠኛ ሰሎሜ ደስታ ናቸው።
1991 ዓ.ም የተመሰረተው 10 ዓመት ወርቃማ ጊዜ ነበር ማለት ይቻላል። ብዙ ነገሮችን ያፈራበት ጊዜ ነበረ። በተለያዩ ርዕሰ ጉዳዮች ላይ ስልጠናዎችን ለአባሎቹ ሲሰጥ ነበር። ከሀገር ውስጥም ከሀገር ውጭም ትሬኒንጎችን እንዲያገኙ ያደርግ ነበር። ለሶስተኛ ወገን መስራት ተግባራት ነበሩት። ለምሳሌ መጽሐፍ ማሳተም፣ ስልጠናዎችን ለፓርላማ ሴቶች መስጠት፣ ለእጩ ተወዳዳሪዎች እንደዚሁ ቅስቀሳ እንዴት ማድረግ እንደሚችሉ የኮሚኒኬሽን ክህሎት እስከ መስጠት ድረስ ሄደ ነበር። በህጻናትም ጉዳይ ላይ ኮድ ኦፍ ኤቲክስ አውጥቷል። ማለትም የወሲብ ጥቃት ወይም ደግሞ የአካላዊ ጥቃት፣ የተለያዩ ጥቃት የደረሰባቸውን ህጻናት ጉዳይ እንዴት መመዘገበው በሚል 4ኛ ኢትዮጵያ ሆና 3 የአፍሪካ ሀገሮች ጋር በመሆን በኦክ ፋውንዴሽን አማካኝነት ኮድ ኦፍ ኤቲክስ አውጥቶ ድርጅት አድርጓል። ይህ ከ10 ዓመት በፊት የነበሩ ናቸው ዋና ዋና ስራዎቹ ነው። ይህንን የምለው ህንደኬ የሚል መጽሐፍ ማሳትሟል። ያ ህንደኬ በፊትም አሁንም ያሉ ሞዴል ሊሆኑ የሚችሉ ሴቶችን ታሪክ የያዘ ነው።
ይሁን እንጂ በ2001 ዓ.ም የበጎ አድራጎት ድርጅቶችና ማህበራት አዋጅ መውጣትን ተከትሎ ተቋሙ 10/90 በተሰኘው እርዳታና ድጋፍን የማስተባበር አዋጅ ምክንያትና ለሶስተኛ ወገን መስራት አትችሉም በሚል በመጣ መመሪያ ምክንያት እንቅስቃሴዎቹ ተገድበውና በሞት ሽረት ትግል ውስጥ በመሆን ተከታዮቹን ዓመታት እንዳሳለፈ ጋዜጠኛ ሰሎሜ ያነሳሉ።
እነዚህ ስራዎች ሲሰራ የነበረ ማህበር በነበረው ህግ ምክንያት ግን ቢሮ ላለመዘጋት ጥረት ተደረገ እንጂ ብዙ ነገሮቹ ተበላሽተውና ሽባ ሆነው ከመጣው የህጉ መሻሻል እና የሀገራዊ ለውጡ ጋር በተያያዘ ከመጡ ሌሎች ድሎች ጋራ የኢትመባ ሴባም እንደገና ማንሰራራት ላይ ነው ያለው። አሁን በጥሩ ትራክ ውስጥ ነው ማለት እንችላለን። ግን ለመዘጋት ደርሶ ነበረ። በጣም ብዙ ነገሮች ብዙ ችግሮችን አሳልፈን ነው የበቃ ነው። ሰው የለም፣ ተቀጣሪ ሰው የለም። ግን ወጣ አባላት በእያንዳንዱ ስራ ውስጥ ከማንዴታችን ውጭ ፕሮጀክት ቀርጸን የቢሮ አስተዳደራዊ ሁኔታዎችንም ህጋዊ አይነት መልክ በያዘ መንገዱ ለማከናወን ጥረን ለአሁን አቅንተነዋል እንጂ በጣም ብዙ መከራዎችን ያየንበት ነበር ማለት ይቻላል።
ተነተ ተስፋዬ የስርዓተ ጾታ ባለሙያና የቀድሞ ጋዜጠኛ ናት። ማህበሩ ጋዜጠኝነትን እንድትወድና ለስርዓተ ጾታም ግንዛቤ እንድታዳብር በማድረግ አሁን ላለችበት የስራ ዘርፍ ትልቅ አስተዋጽኦ አበርክቶልኛል ትላለች።
ኖርዌይ መንግስት ስፖንሰር የሚያደርገው የኤክስቼንጅ ፕሮግራም ነው። 4 አገሮች ላይ ነበረ ያኔ፣ ኬንያ፣ ታንዛኒያ፣ ዛምቢያ እና ዩጋንዳ። ሴት ጋዜጠኞች እንቀያየራለን። በዋነኛነት የተጠቀምኩት እሱን ፕሮግራም ነው። በዚህ ማህበር ውስጥ አባል መሆኔ ያኔም እንደገባው ስለነበረ ጋዜጠኝነት ለእኔ የሚሆን ነው፣ ማይሆን ነው የሚለውን ጥርጣሬን ሞር ሲኒየር የሆኑ በጣም በድምፅ የምናውቃቸው በምን የሬዲዮ ሄራልድ ላይ የሚሰሩ ሲኒየር የሆኑ ሰዎች ስለነበሩ ቢሎንግነስ እንደዛ አይነት ስሜት ነበረው። ደስ ሲል ነበር፣ ያኔም አክቲቭ ነበረ። ስለዚህ ሞር ፕሮፌሽኑን የመላመድ የመውደድ ፈጥሮብኛል። ለኔ ኤክስቼንጅ ፕሮግራሙ ስልጠና አይደለም፣ ስራ ነው። ሴቶችን በተመለከተ፣ ህጻናትን በተመለከተ፣ ሴት ልጆችን በተመለከተ ሰዎችን በመጠየቅ ብቻ ሳይሆን ሪሰርች በመስራት አሀ የሚል ግንዛቤ ነው ያስ ያኔ ነው እንግዲህ የስርዓተ ጾታ ምን ይመስላል በህጻናት ላይ በሴቶች ላይ የሚለውን በደንብ አወክ
እንደሆነ የመጣሁት። ይህ ማህበር ሴት ጋዜጠኞች የሴቶችና ህጻናቶችን ጉዳይ በመውሰድ በተሻለ እንዲጠይቁና እንዲዘግቡ እንዲሁም ደግሞ እንዲወከሉ በማድረግ ጠንከር ያሉ ሪፖርቶችን እንዲሰሩ የሚጥር ሲሆን ሴት ጋዜጠኞች ራሳቸውን በማብቃት የራስ መተማመናቸውን እንዲያዳብሩ አድርግም ይጥራል። በቀጣዮቹ ካሉት እቅዶች ውስጥ ከብዙ በጥቂቱን ጋዜጠኛ ሰሎሜ ደስታ እንዲህ አብራርተዋል።
እኛ የኛ ተርም እያበቃ ነው ያለው። ይህ ማለት ማህበሩን በጣም በጉስቁልና ጊዜ አብረን ቆይተን አሁን እየተነሳሳ ባለበት ሰዓት ተናው የሚሄድ አይደለም። ያለው አዲስ ሱፖርት ግን እንዲሰራና አብረን እንድንሰራ የምንፈልገው ለምሳሌ አሁን አንዱ የምናደርገው ነገር ምን ያህል ሴት ጋዜጠኞች አሉ፣ ብሔራዊ ዳታ የለንም፣ በቁጥር ማወቅ እንፈልጋለን። ምንስ ነው የሚፈልጉት? መሰልጠን የሚፈልጉት ምንድን ነው? ሚዲያ አካባቢ የምናየው ስፔሻላይዜሽን የሚባል ነገር የለም። በደንብ ሰርጸው ለአንድ ነገር ትንታኔ ለመስጠት በጣም ጥቂት በጣም የሚቆጠሩ ናቸው ያሉት እና ሴቶች አካባቢ ደግሞ እንዲወጡ ለማድረግ የተለየ ስፔሻላይዜሽን ይፈልጋሉ። በተለያዩ መንገዶች የሚደርሱባቸውን ችግሮችን ምንድን ናቸው ብለው እንዲነግሩን ዳታቤዝ ለመስራት ከፕላን ኢንተርናሽናል ጋር ተፈራርመናል። ከታቸው አካላት ምን ማሻሻል ሊያደርጉ ይገባሉ ሚዲያና ሴቶችን በተመለከተ የሚሉ ነው ውሳኔዎች ላይ ለመድረስ ወይም ደግሞ ፕሮጀክቶችን በዚሁ ላይ ተመርኩዘን ለመድረስ ይሄ ጥናት እናደርግ ነው። ሌላው ኤዲቶሪያል ፖሊሲውን ማወቅ ራሱ አንድ ነገር ነው። ይህን ምን ያህል ለዎቹ ናቸው ኤዲቶሪያል ፖሊሲያቸው ላይ የጀንደርን ጉዳይ የራሳዊ ጉዳይ ብለው ወይንም እንዲያስቡ እንዲመለከቱ በሚያደርግ መንገድ ተቀምጧሉ። ጀንደር ሴንሴቲቭ እንዲሆኑ የማድረግ ስልጠናዎችን ለሚዲያ ማኔጅመንት አካባቢ እንዲሰጥ እንዲችል ለጋዜጠኞችም እንደዚህ ሆን እንዲሰጥ ለማድረግ የሚያስችል እንግዲህ ጥናት ውጤት ለማድረግ እሱ እንዲሁ በእርግጥ አልተፈራረምንም፣ ግን ፕሮፖዛል እንድናቀርብ በሀሳብ ቀርቦልናል። ግሎባል ሚዲያ ሞኒተሪንግ በዚህ በኩል እንረዳችኋለን ብለውናል።
የኢትዮጵያ መገናኛ ብዙሃን ባለሙያ ሴቶች ማህበር በተሻሻለው ሕግ መሰረት በድጋሚ ተነቃቅቶ አዳዲስ የቦርድ አባላትን መምረጥ፣ አባላትን ማሰባሰብና እንዲሁም ከተለያዩ ግብረሰናይ ተቋማት ጋር ሴት ጋዜጠኞችን ለማብቃት የመግባቢያ ሰነዶችን በመፈራረም ላይ የሚገኝ ሲሆን በመደበኛና ኢመደበኛ መገናኛ ብዙሃን ላይ ያሉና እንዲሁም ተጨማሪ ተግባቦት ስራ ላይ የተሰማሩ ባለሙያዎችን በሙሉ በአባልነት እየተቀበለ እንዳለ ልናውቅ ችለናል። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ።
ተከታዩ ጥንቅራችን ደግሞ በእንግድነት አቶ ዮሐንስ ዘርፉን ይዞልናል። አቶ ዮሐንስ ዘርፉ የኔታ ቤት የተሰኘ ለኢትዮጵያውያን ህጻናት አእምሮ የሚመጥን የቴሌቪዥን መርሃ ግብር መስራች ናቸው። ከዚህ ቀደም ከሀብታሙ ስዩም ጋር የነበራቸው ቆይታ ቀጥሎ ይቀርባል።
ዮሐንስ ዘርፉ ባላለሁኝ የምኖረው በቤልጅየም አንትወርፕ ከተማ ነው። በአሁኑ ሰዓት የኔታ ቤት የልጆች ፊልሞችን በማዘጋጀት ላይ አተኩሬ ሙሉ ጊዜን እዛ ላይ ሰጥቼ እየሰራሁ እገኛለሁ።
ቤልስ ደስታሜቴ ነው። ሰባት ኮንፊደንስቲ
ዮሐንስ፣ እጅግ በጣም እናመሰግናለን። ተቋማችሁ የኔታ ቤት ለህፃናት የሚሆኑ መርሃ ግብሮችን በማሰናዳት ይታወቃል። በምን ሁኔታ እንደተቋቋመና በኢትዮጵያውያን ዘንድ የታወቁለትን የተወሰኑ ስራዎቹን ይዘት እስቲ በአጭሩ አጋራን።
የኔታ ቤት የተቋቋመው በ2009 ዓመተ ምህረት ነው በኢትዮጵያ አቆጣጠር። መነሻውም የሆነው ያው በአብዛኛው በምንኖረው በውጭው ዓለም ላይ ላሉ ህፃናቶች ባህላቸውን ቋንቋቸውን እንዲያውቁ የሚያደርጉ አላተኩረው የሚሰሩ ዮም ይሁን የተረቶች ሌሎች የሙዚቃዎች የልጆች መዝሙሮች በብዛት ስለማይገኙ ያሉትም ደግሞ ልጆቹ በውጭ ዓለም ላይ ከሚመለከቱት ጋር ልጆቹን በሚማርክ በሚያስተምር መልኩ ብዙም ስለማይሰባቸው በዲያስፖራ ውስጥ የሚገኙ ህፃናቶች አብዛኛው በውጭው ሀገር ፊልምና ቪዲዮ ላይ ነው የሚያተኩሩትና ለእነዚህ ልጆች ቋንቋቸውን ባህላቸውን እንዲያውቁ ምንናርግ በሚል ሳቤ የተጀመረ ነው። እኔም ሶስት ልጆች ስላሉኝ የራሴን ልጆች መነሻ በማድረግ ነው እንግዲህ ወደዚህ ነገር የተጀመረው በ2009 ዓ.ም ማለት ነው።
እጅ አልተነሱም እንዴ? ከእንቅልፋቸው እስኪነሱ ታዲያ ምን ማድረግ አለብኝ? አለዮዮ
እንግዲህ ታዋቂ ከሆኑላችሁ ስራዎች መካከል አንዱ ዮዮ የተባለው ነው። በውጭ ሀገራት ቋንቋዎች የተሰሩ የህፃናት ፊልሞችንም ወደ አማርኛ ተመልሳላችሁ። በምን ሁኔታ ስራዎቹን እንደምታከናውኑ እስቲ ንገረን።
እንግዲህ ዮዮ የሚለው ገጸ ባህሪ የተፈጠረበት ዋናው ምክንያት ዮዮ ብዙ ነገሮች ያያል። ለምሳሌ በቀላሉ ለልጆች እንቆቅልሽ የሆኑባቸው ግን በቅርባቸው የሚጠቀሙባቸው ነገሮች አሉ። በዙሪያቸው ወተት ይጠጣሉ። ለምሳሌ ወተት ኬት ይመጣል የሚለው ነገር፣ ውሃ ይጠጣሉ የሚጠጡት ውሃ ኬት ይመጣል፣ መብራት በቤታቸው ያሉ የሚያዩት መብራት ኬት ይመጣል፣ የተለያዩ ሙዚየሞች ውስጥ ያሉ ነገሮች አሉ፣ ገበሬ የሚበሉት እህል አርሶ ዘርቶ ለነሱ በምግብ መንገድ እንዴት ይደርሳል የሚሉትን ነገሮች ልጆች እይታቸውን ለማስፋት ነው። በሀገር ውስጥ ብቻ የተገደበ ብቻ ሳይሆን ዮዮ ገጸ ባህሪ በውጭው ዓለምም የተለያዩ ስራዎችን እየሰራ ቀረጻው እየተደረገ ለኢትዮጵያ ልጆች ይተላለፋል ማለት ነው። ለምሳሌ ለማጥቀስ ያህል ወተት ኬት ይመጣል የሚለውን አገር ቤት ዮዮ ወተት ጠጣ ብለን ሰርተነዋል። ሄዶ በእጅ ሲታለብ ያያል። እንግዲህ በሀገር ቤት ውስጥ ያለው ነው። እንደገና ደግሞ ዘመናዊው በውጭው ዓለም ውስጥ ወተት እንዴት እንደሚታለብ ዮዮ ያያል። ስለዚህ ህጻናቱ ወተት እንዴት እንደሚመጣ በሀገር ውስጥም በዘመናዊውም በባህላዊውም መንገድ እይታ ይኖራቸዋል ማለት ነው።
ለህጻናት የሚሆኑ መርሃ ግብሮችን ማዘጋጀት ትልቅ ጥንቃቄና ድካም የሚጠይቅ እንደሆነ ይሰማኛል። ትልልቅ ጽንሰ ሀሳቦችን በህጻናቶቹ በሚረዱት መንገድ በታትኖ ማሳየት ግድ ይላል። በኢትዮጵያ ልጆች ቴሌቪዥን ላይ በመታየት ላይ ያሉ ስራዎችን ለማዘጋጀት የምታልፏቸውን ሂደቶች እስቲ ያጋራን።
አሁን የኔታ ቤት በኢትዮጵያ ልጆች ቴሌቪዥን ፕሮግራም ላይ ዘወትር ቅዳሜና እሁድ የሚተላለፍ ፕሮግራም የአየር ሰዓት አለው። እንግዲህ በኢትዮጵያ ልጆች ቴሌቪዥን ላይ ከሚሰሩት ኤዲተሮቹም ፕሮዲሰሮቹም አዘጋጆቹ ጋር በምን ዙሪያ ላይ ዮዮ ቢሰራ ጥሩ ነው የሚለውን እንመካከራለን። ዮዮ እንዲህ ቢያደርግ ወቅታዊ ጉዳዮች ይኖራሉ። ለልጆች ለምሳሌ ኮሮናን በተመለከተ ልጆችን መልዕክቱ እንዴት ማስተላለፍ አለብን፣ በማይጨንቃቸው ዮዮ እንዴት ያስረዳቸው፣ ልጆች ትምህርት ቤት አይሄዱም ቤት ናቸው፣ ቤት ሲሆኑ ምን ያርጉ። ስለዚህ ዮዮ ልጆች ጋር ይነሳል። ጠዋት ከእንቅልፉ ተነስቶ አብሮ ያጠናል፣ ትምህርቱን ይከታተላል፣ ከዛ የተለያዩ ስፖርቶች ይሰራል። ቤተሰቦቻቸውን እንዴት ማገዝ ይችላሉ የሚሉትን ዮዮ ያሳያል ማለት ነው።
ይጠይቁታል። ምንም እንኳን በኮሮና ቫይረስ ምክንያት ቤት ውስጥ ቢሆኑም ከጨዋታ በፊት ትምህርታቸውን ያስቀድማሉ።
ቀደም ብለህ ወቅታዊ ክስተቶችን ተንተርሳችሁ አንቂ መሰናዶችን እንደምታሰናዱ ነግረህናል። በየትኞቹ ወቅታዊ ጉዳዮች ላይ እስካሁን ድረስ ሰርታችኋል?
በቅርቡ እንኳን ያለውን እጃችን ላይ ያሉትን ስራዎች ብንመለከት 5 ተከታታይ ፕሮግራሞች ከኮሮና ጋር ከዚህ ከቫይረሱ ስርጭት ጋር በተገናኘ ልጆች ምን አይነት ጥንቃቄ ማድረግ አለባቸው፣ ደግሞ ከጾታዊ ጥቃት ጋር ህጻናት ላይ በሚደርሱ ጾታዊ ጥቃቶች ላይም በንቁ ተሳትፎ ላይ እንገኛለን።
ዮሐንስ ዘርፉ የኔታ ቤት የህፃናት መርሃ ግብር መስራች፣ ለነበረን ቆይታ እጅግ በጣም አመሰግናለሁ። የጀመርከው ነገር ተሳክቶ በርካታ ህፃናትን የሚጠቅም በርካታ ወላጆችንም እንዲሆን እመኝልሃለሁ። በጣም አመሰግናለሁ።
እኔም እድሉን ሰጣችሁ ስለጋበዛችሁኝ ስለአበቃችሁልኝ ቃለመጠየቅ ከልብ አመሰግናለሁ።
አድማጭ ተመልካቾቻችን፣ የሮብ ምሽት የጋቢና ቪኦኤ መሰናዶ እዚህ ላይ ተጠናቀቀ። አስተያየትና ጥያቄዎቻችሁን በስልክ ቁጥራችን 6672905142 የጉግል ቁጥር ላይ በመደወል በነፃ መልእክታችሁን ልታስቀምጡልን ትችላላችሁ። ከእኛ ጋር ስለነበራችሁ እናመሰግናለን። ደህና ደሩ።